ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ።
ኢሚግሬሽናል ስፒች ወይም ኢንስፓሬሽናል ስፒች አነቃቂ ንግግር ስንል ስራው እንደስሙ ማነቃቃት ብቻ ነው። ሰዎችን ካሉበት ከያዛቸው ተስፋ ከቆረጡበት አልችልም ካሉበት አይሆንልኝም ካሉበት ከጭንቀት ውስጥ ከሐዘን ውስጥ ማነቃቃትና ላይፍ ይብቻ አይደለም ሌላ ዳይመንሽን አለ። ይሄን ካረጋችሁ ከዚህ ውስጥ ማለፍ ይቻላል። ሰዎች እንዲወጡ እንዲወስኑ ማነቃቃት
የሰማችሁት ፍጹም ፍሳን ነው። ፍጹም በቅርቡ የተጀመረው አንቂ አንደበት የተሰኘ የወጣት አንቂ ንግግር አቅራቢዎች ውድድር ፈጣሪም ነው። ስለ ውድድሩ ዓላማና ይዘት በምሽቱ ይነግረናል።
አካዳሚካሊ ደግሞ ጥሩ ግሬድ ምናምን ሲኖርሽ ሁሉም ኤክስፔክት የሚያደርገው ወደ ሜዲሲን ሲድ ነው እና ኢቨን ክላስ ዲስከስ እናደርግ ምናምን ከአስተማሪዎቻችን ጋር እንድንም መማር ፈልጉት ምናምን ሲሆነ ወደ ኢንጂነሪንግ ወደ ኤሌክትሪካል ወደ ኮምፒውተር ወደዛ ቤት ይለኛል ምናምን። ምን ሆነሽ ነው እያለ አንቺማ መማር ያለብሽ ሜዲሲን ነው የሆነ ነገር ብዙ እያደረግኩ እንዳለው እንዲሰማ የሚያደርጉ ኮሜንቶች ነበሩ።
በኢትዮጵያ ከሚገኙ የመንግስት ዩኒቨርሲቲዎች የተመረጡና የማህበረሰቡን ችግር መቅረፍ የሚችሉ ቴክኖሎጂ ፈጠራ ስራዎችን ያቀረቡ 10 ሴቶች ከሰሞኑ ሽልማት ተበርክቶላቸዋል። ይህን የተመለከተው መሰናዶም በምሽቱ ይደመጣል። እኛ ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለሁ። ደሳሌ መኮንን ደግሞ የምስልና ድምፅ ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን። ኤደን ገረመው
በድጋሚ እንደምናምሽታችኋል። በአዲስ አበባ የተባበሩት መንግስታት ድርጅት የ2030 አጀንዳን ለማስፈጸም በሚደረገው የሶስት ቀናት የመሪዎች ስብሰባ ላይ ለመሳተፍ 400 የሚደርሱ አፍሪካውያን ወጣቶች ተገኙ። ወጣቶቹ ስለ አየር ንብረት ለውጥ፣ ዘላቂ ልማትን ማሳካትና ሴቶችና ህጻናትን ማጠናከር፣ በዓለም አቀፍ ገበያ ላይ የአፍሪካን ሚናን ማሳደግ፣ መዋለ ንዋይና የምጣኔ ሀብት እንዲሁም ቴክኖሎጂ፣ አካል ጉዳተኝነትና ወጣትነትን በመሳሰሉ ጉዳዮች ላይ ይወያያሉ። በኢትዮጵያ የመንግስታቱ ድርጅት ተማሪዎች አስተባባሪ ካትሪን ሶዚ ወጣቶች እንዳጋርም እንደተጠቃሚም እጅግ አስፈላጊ ናቸው ሲሉ በፎረሙ ላይ ተናግረዋል። አያይዘውም መንግስትና የሀገራት መሪዎች በዓለም አቀፍ ግቦችን ለማስፈጸም ኃላፊነትና ተጠያቂነት ሊኖርባቸው ይገባል ብለዋል። በደቡብ ሱዳን በቀንድ ከብቶች ሳቢያ በተለያዩ ጎሳዎች መካከል በተነሳ ግጭት 70 የሚደርሱ ሰዎች ህይወት ማለፉን የአካባቢው ባለስልጣናትና ምስክሮች ገለጹ። ዱክ በተሰኘው አውራጃ በነበረ ግጭት 14 ሰዎች ተገድለው ሌሎች 13 ደግሞ መቅሰላቸውን የደቡብ ሱዳን የማዕከላዊ ምስራቅ ፓንገሊ ግዛት ባለስልጣናት ገልጸዋል። የጆንገሊ ሀገረ ገዥ ቱኦንግ ማጆክ ለአሜሪካ ድምጽ በሰጡት ቃል በዱክ አውራጃ የሚገኘው የከብቶች ጣቢያ አሸባሪ ባሏቸውና ከጎረቤት ፓይቦር አስተዳደር አካባቢ በመጡ ወጣቶች ጥቃት ደርሶበታል ብለዋል። ጥቃት አድራሾቹ ከብቶቹን ነጥቀው ከወሰዱ በኋላ በድጋሚ ሰኞ ዕለት ማምሻውን መመለሳቸው ታውቋል። እሁድ ዕለት ከሱዳን አምራን ማህበረሰብ እንደመጡ የሚታመኑ ማህበረሰቦችም ፎሮቦኮና በተሰኘው አውራጃ ካሉ የከብት ማደሪያ ውስጥ እንስሳቶችን የዘረፉ ሲሆን በተነሳ ግጭት ሳቢያም 7 ሰዎች ሞተው ሌሎች 10 ሰዎች ጉዳት እንደደረሰባቸው የግዛቱ የጸጥታ አማካሪ ስቴፋን ሳላም አስታውቀዋል። ሳላም አረቦቹ ወጣቶች በፓያንግ ጋይ የሚገኘውን የከብቶች ማደሪያ ሊዘርፉ መጥተው ከኛ በኩል 7 ሰዎችን ገለዋል ብለዋል። ዩኔታም በካርቱምና ጁባ የሚገኙትን የዩናይትድ ስቴትስ ኤምባሲዎችን ሁለቱም አካላት ለውይይት እንዲመጡ የሚጋብዝ መግለጫ እንዲያወጡ አድርጓቸዋል። የፕሬዝዳንት ጆ ባይደን አስተዳደር ሩሲያ የስነ ህይወት መሳሪያዎችን ልትጠቀም ትችላለች ሲል ይፋ አደረገ። ይህ መግለጫ የወጣው ሩሲያ ህገወጥ የኬሚካል መሳሪያዎች በአሜሪካ እርዳታ በዩክሬን እየተዘጋጁ ነው የሚለውን ክስ ዋይት ሀውስ ካጣጣለ በኋላ ነው። በዚህ ሳምንት የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ዩክሬን የኬሚካልና የስነ ህይወት መሳሪያዎችን በዩናይትድ ስቴትስ እርዳታ እያዘጋጀች ነው ሲሉ ከሰዋል። ይሁን እንጂ የዋይት ሀውስ ቃል አቀባይ ጄም ፓስኪ ጉዳዩን ሩሲያ የራሷን የስነ ህይወት መሳሪያ በመጠቀም ዩክሬንን ለማጥፋት መሰረት እየጣለች ነው በማለት አስመሳይ ሲሉ ምላሽ ሰጥተውበታል። በመጨረሻም ዩክሬን ሩሲያ ሆስፒታሎችን ደብድባለች ስትል ከሰሰች። ዋሽንግተን የሩሲያ ወታደሮች በዩክሬን ማሪፖል ከተማ የሚገኝ የመዋለጃ ሆስፒታል ላይ ጥቃት አድርሰዋል የሚለውን ሪፖርት አውግዟል። በአንጻሩ ፖላንድ የሩሲያ ሰራሽ ጄቶች በዩናይትድ ስቴትስ የአየር ኃይል በኩል አድርገው ወደ ዩክሬን እንዲገቡ የማድረግ እቅድ ማቅረቧን ዩናይትድ ስቴትስ አልተቀበለችውም። የፔንታገን ቃል አቀባይ ጆን ኪርቢ ሉዓላዊ ሀገራቱ ለራሳቸው ማድረግ የሚሹትን ነገር ራሳቸው መወሰን ይችላሉ ነገር ግን እነዚህ ጄቶች ወደኛ ይዞታ አምጥተን በኋላ ወደ ዩክሬን ማዛወሩን ግን በአሁን ሰዓት የምናስበው ነገር አይሆንም ብለዋል። በተመሳሳይ የዋይት ሃውስ ቃል አቀባይ ጄን ፓስኪ አውሮፕላኖቹን ከዩናይትድ ስቴትስ የአየር ሰፈር አስነስቶ ወደ ጦር ቀጠና ማብረሩ የኛም ሆነ የኔቶ ፍላጎት ለምን እንዳልሆነ ለመረዳት ግልጽ በመሆኑ የጦር ባለሙያ መሆን አያሻም ሲሉ ተናግረዋል። የዩክሬን የሆስፒታል ጥቃትን ተከትሎ የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ ኔቶ በዩክሬን ላይ ምንም አይነት የአየር በረራ እንዳይኖር እንዲከለክል በድጋሚ ጥሪ ያቀረቡ ሲሆን ኃይሉ አላችሁ ነገር ግን ሰባዊነት ያጣችሁ ትመስላላችሁ ሲሉ ተናግረዋል። አድማጮች ለሐሙስ ምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን ለአጫጭሮቹ ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብት የወጣቶች መርሃ ግብር ነው። ለዛሬ በቅድሚያ ወደ ያዝንላችሁ መሰናዶ በመቀጠል እንሻገራለን። አንቂ አንደበት የተሰኘ የወጣት አንቂ ንግግር አቅራቢዎች ውድድር ከሰሞኑ ተጀምሯል። ዶንኪቲው በተሰኘው ታር ላይ እየቀረበ ያለው ውድድር ፈጣሪ ወጣቱ የስብዕና ግንባታ አሰልጣኝ ፍጹም ፍስሐ ነው። ፍጹምን አመሻሹን በስልክ አግኝቻለሁ። አስቀድሞ በዘርፉ ምን ያህል እንደቆየና በዘርፉ ውስጥ ምን እንደሳበውም ይነግረናል።
እንግዲህ ወደዚህ ዘርፍ አሁን ከተቀላቀልኩ 4 አመት ከግማሽ ያረኩ ነው። ወደዚህ ዘርፍ ተቀላቀልኩበት ዋና ምክንያት ራስን መረዳት፣ ራስን ማወቅ፣ ለህይወት በእጅና የሚጠቅም ነገር በፍለጋ ውስጥ ማግኘት፣ ተያይዞ ደግሞ ኃላፊነት ማብሮ ያመጣል። ያወቀው ነገር ለሰዎች ማሳወቅ እንደሚገባ ታቃለህ። ብዙ ቦታ ያ ነገር ክፍተት ሆኖ ጎሎ ሰዎችን ደስተኛ፣ ሰላማዊ፣ የተረጋጋ ህይወት እንዳይኖሩ ሲያደርግ ስታይ፣ በተመሳሳይ ያለህን ነገር ለሰዎች ለመስጠት ተንቀሳቀስ። በዛው ውስጥ ፋሽንን የማግኘት ነገር መጣና ወደዚህ ሙያ ውስጥ ገባሁ ማለት ነው።
እንግዲህ ፍጹም በቅርቡ ደግሞ መነሻ ሐሳቡ ያንተ የሆነ ለየት ያለ ውድድር እየተከናወነ ይገኛል። የውድድሩ መጠሪያ አንቂ አንደበቶች ይሰኛል። ለመጀመሪያ ጊዜ ስለ ውድድሩ የሚሰሙ አድማጮችን ታሳቢ አድርገህ የውድድሩን ይዘት ባጭሩ አጋራን። ውድድሩን ለመጀመርስ ምክንያት የሆነ ጉዳይ ምንድን ነው?
በጣም ጥሩ። እንግዲህ ውድድራችን ሰዎችን የሚያነቃቁ ንግግሮች የሚቀርቡበትና በዛ ወጣቶች የሚወያደሩበት እንግዲህ ባደጉት ሀገራት ላይ ሞቲቬሽናል ስፒች አነቃቂ ንግግር ማድረግ የተለመደ ነገር ነው። እንደ ፕሮፌሽንም ተይዞ የሚሰራ ነገር ነውና እኛ ሀገር ደግሞ ያው ኢንፋንት ስቴጅ ላይ ነው ያለው። ገና ድክድክ ያለ ነው አነቃቂ ንግግር አድራጊዎች የስራ ኢንዱስትሪ። ሶ የኛ አላማ ምንድነው? አንድ ትውልድ ላይ ለመስራት የሚያስችል አማራጭ መንገድ መፈለግ ነው። የተለመደው መንገድ ቆይቷል። ይሄ ቁጭ ብለ የተወያየ ሰው ለመምከር ሰው ለመንገር የምታረገው ነገር እየቆየ መጣና አሁን ካለው ጄኔሬሽን ጋር አሁን ካለው ትውልድ ጋር የሚጣጣምና ሁነኛ መፍትሄ ብቻኛ ላይ ሆን ይችላል። ስለዚህ ምንድነው አማራጭ ነገር ያስፈልጋል። ሰዎችን ምናነቃቃበት ምናስተብርበት ሰዎች ለመማር ሳይሆን እንደው ለመዝናናት ውድድር ለማየት ቁጭ ብለው በዛው ከዛ ጎን ለጎን ደግሞ እየተማሩ እየተነቃቁ አዳዲስ ታሪኮችን የሚያበረታቱ የሚያጀግኑ ነገሮችን እየሰሙ ህይወታቸውን ለመለወጥ የሚያስችል ስንቅ የሚያገኙበት አዲስ ፕላትፎርም እንፍጠር ነው። እንደ አንድ አሰልጣኝ ለቦ ስታስብ አሻራህ ማሳረፍ ትፈልጋለህ። ለምሳሌ ኢትዮጵያ ውስጥ እንዳለ አንድ ስብና ግንባታ ላይ እንደሚሰራ ሰው አንድ የራስን አሻራ ማሳረፍ ትፈልጋለህ። እሱን ለማሳረፍ ትውልድ የሚገነባበት የሚማርበት የሚታነጽበት አዲስ ፕላትፎርም መፍጠር፣ በተመሳሳይ ደግሞ አነቃቂ ንግግር አዲስ እንደመሆኑ የሚቃኝበት ዘየሆነ ነገር ማስቀመጥ ፈልገናል። በምን መልኩ ነው ኢትዮጵያውያን የአነቃቂ ንግግሮች ተናጋሪዎች መንገድ ምን መምሰል አለ? ሳይንሱን ከውጭ ልንወስድ እንችላለን፣ ተለያዩ ነገሮችን ከውጭ ልንወስዳለን። ግን ዘያችን፣ የምናገርበት መንገድ፣ የምናነሳቸው ምሳሌዎች፣ የምንጠቅሳቸው ታሪኮች ኢትዮጵያዊ መምሰል አለባቸው፣ ኢትዮጵያዊ መሆን አለባቸው። ለምን? ለወጣቱ ቅርብ መሆን አለባቸው። ስለዚህ ያንን ለሰዎች ቀረብ ለማድረግ ከሚያውቁት ታሪክ አንጻር፣ ከሚያውቁት ተረትና ምሳሌ፣ ከሚያውቁት የቅርብ ስኬታማ ሰው አንጻር እንዲቃኙትና እኔም እችላለሁ ብለው እንዲነሱ ለማድረግ የሚያስችል ፕላትፎርም ለመፍጠር አስበን የጀመርነው በዚህ መልኩ ይሄ ነው። ውድድሩ ምንድነው? ማንኛውም ሰዎችን በአውንታዊ መንገድ በበጎ መንገድ ህይወታቸውን ለመለወጥ ብርቱ ደግና እንዲሆኑ አሸናፊ እንዲሆኑ ለማድረግ የሚያስችል ንግግር መናገር ይችላል ብለው ሰው መጥቶ ያንን በውድድር መልክ የሚያቀርብበት ዳኞች አሉት፣ ተወዳዳሪዎች አሉት፣ የተለያዩ ዙሮች አሉት። በዚህ መልኩ ይሄ ነው።
እና ነጠላ ትላንት ለለቅሶ ተጠቀምነው ብለን ዛሬ ክርስቲያን አልሄድም ማለት አንችልም። ምክንያቱም የስሜታችን ወጪም ሊሆን ይችላል ወራጅም ሊሆን ይችላል፣ ግን ደግሞ የሚነሳበት ቀን አለ። ሁሌ ለማንሳት ፈቃደኛ እስከሆንን ድረስ ለለቅሶ የለበስነው ነጠላ እናመሰግንበት ደግሞ እንለብሳለን ማለት ነው።
መመዘኛችሁ ምንድነው? አንድ ወጣት ወይንም አንድ ተወዳዳሪ መጥቶ በእናንተ መድረክ ላይ አነቃቂ ነው ብሎ የሚያምነው ንግግር በሚያደርግ ጊዜ ጥሩ ንግግር ነው፣ መልካም መንገድን ይዟል እንድትሉ የሚያደርጓችሁ መመዘኛዎች ምንድናቸው?
በአጠቃላይ ንግግር የራሱ ሳይንስ አለ። እንደ ኮሙኒኬሽን አንድ ኮሙኒኬት የሚያደርግ ሰው፣ መልእክት የሚያስተላልፍ ሰው አነቃቂ ባይሆን እንኳን ሊያሟላ የሚገባቸው መሰረታዊ ነገሮች አሉ። የታሪኩ ፍሰት፣ የመረጠው ሐሳብ፣ ያቀረበበት መንገድ፣ ኮንፊደንሱ፣ ታይም አጠቃቀሙ፣ እዛ ውስጥ የተጠቀማቸው የታሪክ ምሳሌዎች፣ መዋደዳቸው፣ አብሮ መሄዳቸው፣ በተመሳሳይ ሁኔታ ስሜት በሚፈጥር መልኩ ማቅረቡ የሚሉት ነገሮች መሰረታዊ መለኪያዎች ናቸው። ለምሳሌ አንድ ሰው መጥቶ ታሪኩን ሲያቀርብ እኮ ታሪኩ የራሱ ታሪክ ነው፣ በጣም ጥሩ ሊሆን ይችላል። ግን ያንን በምን መልኩ አቀረበው? ሚሊዮን ኢትዮጵያውያንን፣ ብዙ ሺህ ወጣቶችን ከመቀመጫቸው አስነስቶ ህይወታቸውን ለመለወጥ ዋው፣ ለካ እንደዚህ ነው፣ ይሄማ ከሆነ እንደዚህ ማድረግ አለብኝ ወደሚል ወደ ውሳኔ ደረጃ ማነቃቃት ይችላል ወይ ብለን በዛ መልኩ ለማየት እንሞክራለን። ግን ዋንኛው መለኪያ ዓለም አቀፍ የሆነ ስታንዳርድ አለ። አንድ ሰው ስፒች ሲያደርግ፣ ንግግር ሲያደርግ ሊያሟላቸው የሚገቡ ስታንዳርዶች አሉ። እነሱን እያየን ከዛ ጎን ለጎን ደግሞ ያመጡበትን መንገድ፣ ስሜታቸውን፣ የማነቃቃት አቅማቸውን እያየን በዛ እንመዝናለን። ወደ ውድድር ሲመጡ ግን መጀመሪያ የሶስት ደቂቃ ስፒች ይካሉ። ሁሉም ሰው አይደለም የሚመጣው። በመረጡት ርዕስ ላይ አነቃቂ የሚሉትን የሶስት ደቂቃ ንግግር ይልኩልናል። እሱን አዳምጠን ነው ወደ ውድድር የምናመጣቸው። ይህ ሰውዬ ቢቀርብ የሆነ የሚሰጠው ነገር አለ፣ የሚያቀርበው ነገር አለበት አምነን የመረጥናቸው እናመጣለን። የመጀመሪያ ዙር ካለፉ በኋላ ደግሞ መሰረታዊ የንግግር ክህሎት፣ የአነቃቂ ንግግር አድራጊነት ክህሎት ስልጠና ደግሞ ይሰጣቸዋል ማለት ነው።
የውድድሩ ሀሳብ አዲስ ከመሆኑ ጋር ተያይዞ የገጠማችሁ ፈተና ይኖር ይሆን? የምትፈልጉትን ያክል ተወዳዳሪና የሀሳብ ግብዓትስ አገኝታችኋል?
እንዳልከው መጀመሪያ ትንሽ ስጋት ነበር፣ ግን እኔ ይታየኝ ነበር የውድድር የተወዳዳሪ እጥረት ያጋጥማል ብዬ አላስብም። ለምን? በስልጠናም የወጣቶቹንም ልብ ስለማይ ጥሩ መንሰራራት እያሳየን ኢትዮጵያ ውስጥ ይሄ ማነቃቃት ነገር፣ ስልጠና፣ ሞቲቬሽናል ስፒች፣ የስብና ግንባታ ነገሮች ጥሩ መነቃቃት ስቴጅ ላይ ነው ያሉት እና እንደውም አሁን ይሄ አሁን ያለንበት ጊዜ የሞቲቬሽን ነው እያለ ሁላ እየተነጋገረ ነው። ግን ዞሮ ዞሮ ምናልባት ሰው ደፍሮ ላይ መጣ ይችላል ብለን ሰጋ ነበር። ግን ምዝገባ ኦፕን ካደረግን ተከፈተን በኋላ እና አናውንስ ካደረግን በኋላ ካሰብነው በላይ በመጀመሪያ ዙር እንኳን ወደ 120 ሰው ይናችሁ ተመዘገቡ። ስለዚህ ከዛ ውስጥ ወደ 90 የሚሆኑት ይዘን ነው ውድድር የጀመረው። የተወዳዳሪ እጥረት አላጋጠመንም። እኛ ከገመትነው የተሻለ ሆኖ ነው የተጀመረው። የኮንተንቶቹን ስናይ፣ ልጆቹ ይዘው ሲመጡት ሀሳብን ስንመለከት ጥሩ ነው። እንደውም አንዳንዱ ካሰብነውም ውጪ በጣም እኛንም የሚያስገርሙ የሚያስደንቁ ታሪኮች ጭምር ተወዳዳሪዎች መጥተዋል። እግዚአብሔር የተመሰገነ ይሁን። ብዙ ይሄ ነው የምንለው፣ የከበደ ነገር እስካሁን አላጋጠመንም። ግን ከዚህ ቀጥሎ ውድድሩ ሁለተኛ ዙር፣ ሶስተኛ ዙር፣ አራተኛ ዙር እንዴት እያማረና የሰውን ቀልብ እንደያዘ መቀጠል ይችላል የሚለው ላይ መሰልተን እየሰራ ነው።
እኔ ሙሉ አካል እያለሁ ከዚህ አደጋ በፊት ሞዴል አድርጌ መወስዳቸው ሰዎች ነበሩ። የት ነበርሽ ንጉሴ? መጋቢ ሐዲስ ተሻቱ፣ ሰዓሊ ብሩክ የሺጥላ፣ በጣም ማደንቃቸው። ምን አለበት ስብዕና ከሚጎል አካል ጎሎ ስብዕና እንደነሱ ሙሉ ቢሆን ብቻ ማምን። ስለዚህ ይሄ አደጋ ሲከሰት ወዲያው አይምሮ ውስጥ የመጡት እነሱ ናቸው። በቃ እኔም ይሄ ነገር በህይወቴ ተከሰተ፣ በቃ እኔ ደግሞ በእንዲህ አይነት ሁኔታ በዌልቸር ሄጂ ስራዬን ሰርቼ ለብዙዎች አርአያ መሆን እችላለሁ ብዬ ነው የተነሳሁት።
በቅርብ ዓመታት ውስጥ የአነቃቂ ንግግሮችና የግል ክህሎት ማጎልበሻ ስልጠናዎች እየተስፋፉ እንደሆነ አንተም ቀደም ብለህ ጠቅሰሃል። እየተስፋፉም ነው። መስፋፋታቸውን በበጎ የሚመለከቱ የመብዛታቸውን ያክል ወደ ተጨባጭ ውጤት ያልተለወጠ ሐሳባዊነት ብቻ ሆኖ እንዳይቀሩ የሚሰጉም አልጠፉም። እንደዚህ በየመድረኩና በመሰሉ ውድድሮች ላይ የሚሰሙ መልካም ሐሳቦችን የምር ህይወት ቀያሪ መላዎች ለማድረግ የሚቻለው እንዴት ነው?
በጣም ጥሩ ጥያቄ ነው። እዚህ አሁን በደንብ ግልጽ መሆን ያለበት ነገር አለ፣ መለየት አለበት። አሁን የሞቲቬሽናል ስፒች ወይም ኢንስፓይሬሽናል ስፒች አነቃቃቂ ንግግር ስንል ስራው እንደ ስሙ ማነቃቃት ብቻ ነው። ሰዎችን ካሉበት፣ ከያዛቸው፣ ተስፋ ከቆረጡበት፣ አልችልም ካሉበት፣ አይሆንልኝም ካሉበት፣ ከጭንቀት ውስጥ፣ ከሀዘን ውስጥ ማነቃቃትና ላይፍ ይሄ ብቻ አይደለም፣ ሌላ ዳይሜንሽን አለ። ይህን ካረጋችሁ ከዚህ ውስጥ ማለፍ ይቻላል ብሎ ሰዎች እንዲወጡ እንዲወስኑ ማነቃቃት። ከተነቃቁ በኋላ ደግሞ ረጃጅም ስልጠናዎች አሉ። የሶስት ወር፣ የወር፣ የአስራ አምስት ቀን ስልጠናዎች አሉ። እነሱ ስልጠና ወስደው ህይወታቸውን ይቀይራሉ ማለት ነው። ስለዚህ አድማጮች ለይተው ማየት ያስፈልጋል። አነቃቂ ንግግር ሰዎችን መነካካት፣ መቆስቆስ፣ ለለውጥ እንዲነሳሱ እንዲጀግኑ ማነሳሳት። ከዛ መዋጋት ኃላፊነት መውሰድ አለብን። መዋጋት ለማሸነፍ ረዥም ጊዜ ነው። የረዥም ጊዜ ፕሮሰስ ነው የሚሆነው። የሞቲቬሽኖች አላማ ግን በየጊዜው ቦታ እንዳትመለስ እያነቃቁ ደምህን እያሞቁ ወደፊት እንድትሄድ ማድረግ። ይሄን ለማስቀጠል ደግሞ የሚያስችሉ መሰረታዊ ስልጠናዎች የሚሰጡባቸው ደግሞ ስልጠናዎች አሉ። እነሱን ስልጠናዎች ስትወስድ ከሞቲቬሽን ቀጥሎ የተሻለ ስንቅ የሚሆን ነገር ታገኛል። ለምሳሌ ብዙ ሰው ይነቃቃል፣ ይጀምራል፣ ተመልሶ ደግሞ ይተዋል። ለምንድን ነው 20 ዓመት 15 ዓመት ሰውየው ጋር የተቀመጠው ፕሮግራም ሰብኮንሽስ ፕሮግራም የተደረገው አብሮ የኖረ ማንነት በአምስት ደቂቃ ሞቲቬሽን አይቀይርም። ልክ ከአንገት በላይ ህክምና ሄደ እግሬ ልታከም እንደማትለው ሞቲቬሽን ከአንገት በላይ በለው ከአንገት በላይ ህክምና ነው። እዛ ጋር ያነቃቃል። ከዛ በታች ያለውን ለመታከም ደግሞ ቀጣይ ስራዎች ያስፈልጋሉ ማለት ነው። ከዚህ ጋር ተያይዞ አንድ ግልጽ መሆን ያለበት ለምሳሌ ሰው መጠጥ እንዲጠጣ፣ ጫት እንዲቅም፣ ሲጋራ እንዲያጨስ፣ በተለያዩ አሉታዊ የሆኑ ሱሶች እንዲያዝ በየቀኑ ማነቃቂያ ይሰራል። በአውንታዊ መንገድ የሚደረጉት ማስታወቂያዎች እንደውም አልተሰሩም። ከዚያ የበለጠ ሁሉም ሰው ተነቃቅቶ አባት ልጁን ማነቃቃት አለበት፣ በየጊዜው ቤተሰቡ ማነቃቃት አለበት፣ አለቃ ሰራተኞቹን ማነቃቃት ማበረታታት አለበት። ስለዚህ እንደዚህ አድርገን ነው ተበረታተን ተያይዘን ካለንበት ፈታኝ ሁኔታ አገራዊ ችግር ወጥተን የበለጸገ ሀገር ትልቅ ሀገር መገንባት የምንችለው። እንደዛ ስለሆነ ሰዎች ማየት ያለባቸው በተቃራኒ ያሉ አፍራሽ ነገሮች ምን ያህል እየተሰራባቸው ነው። ብዙ ብር ኢንቨስት ተደርጎ ጭምር ሰዎች ወደዛ እንዲገቡ በየጊዜው የመሳብ ስራዎች ስለሚሰሩ ይሄኛውን እንደ ፖዚቲቭ እንደ አውንታዊ አርጎ መውሰድ፣ ግን ረጅም ስራ መሰራት አለበት፣ ቀጣይ ስራ መሰራት አለበት፣ በጋራ መሰራት ያለባቸው ስራዎች አሉ የሚለው ትክክል ነው። ሁላችንም ኃላፊነት ይሆናል ማለት ነው።
እጅግ በጣም አመሰግናለሁ ፍጹም ፍስሐ። በአነቃቂ ንግግሮች አቅራቢነት እንዲሁም በግል ክህሎት አሰልጣኝነት ትታወቃለህ። በቅርቡ ስለተጀመረው አንቂ አንደበቶች ስለተሰኘ የአነቃቂ ንግግሮች ውድድር ስለነገርከን፣ ስላብራራህልን በአድማጮች ስም በእጅጉ አመስጋኝ ነኝ። መልካም ቀን ይሁንልህ።
አመሰግናለሁ። እግዚአብሔር ይክበርልኝ። ሊያግዙ የሚፈልጉ አብረው መስራት የሚፈልጉ አካላት ካሉ ክፍት ነው። ለመጨመር፣ ለማገዝ፣ ለማጠናከር ሁሌም ኮንታክት ቢያደርጉን ደስ ይለናል። አመሰግናለሁ።
ጋቢና ቪኦኤ ነው በመከታተል ላይ ያላችሁት። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። የሳይንስና ከፍተኛ ትምህርት ሚኒስቴር ስቴም ኢነርጂ ከተሰኘ መንግስት ያልሆነ ተቋም ጋር በመተባበር በኢትዮጵያ ከሚገኙ የመንግስት ዩኒቨርሲቲዎች የተመረጡና የማህበረሰቡን ችግር መቅረፍ የሚችሉ የቴክኖሎጂ ፈጠራ ስራዎቻቸውን ልዩ ብቃት ላሳዩ 10 ሴት ተማሪዎች ሽልማት አበርክተዋል። ሽልማቱ በተለይ በቴክኖሎጂ ዘርፍ የሚታየውን ጾታዊ አለመመጣጠን ለመቅረፍ እንዲሁም እጅግ አናሳ የሆነውን የሴቶች ተሳትፎ ለማሳደግም እንደሚረዳ ተገልጿል። ስምኝ ሸቆየ ዝርዝሩን ትነግረናለች።
ከጅማ ዩኒቨርሲቲ በኤሌክትሪካል እና ኮምፒውተር ኢንጂነሪንግ የተመረቀችው ሱማያ ሁሴን በአርባ ምንጭ የሁለተኛ ደረጃ ትምህርቷን ስትማር ጀምሮ ለሳይንስ ትምህርቶችና ለቴክኖሎጂ ውጤቶች ልዩ ፍቅር እንደነበራት ታስታውሳለች። በትምህርት ቤቷ ውስጥ በነበረው የፈጠራ ክለብ የነበራት ተሳትፎም ለኤሌክትሮኒክስ ውጤቶች የተለየ ትኩረት እንዲኖራት ረድቷታል። ሆኖም ከማህበረሰቡ የሚደርስባት ተጽዕኖ ግን ፈታኝ እንደነበር ትገልጻለች።
ማህበረሰባችን ላይ የሆነ የተጣለ አንድ አስተሳሰብ አለ። ሴቶች ሲባል የሆነ የሚሰጣቸው ኢሜጅ አለ፣ ወንዶች ሲባል እና ኤሌክትሮኒክስ ስታገኝ እና ምትገኝ ችግር ምን እንዴት እንደሆነ እንዲያረጋታል ምናምን የሚሉ ኮሜንቶች አሉ። አካዳሚካሊ ደግሞ ጥሩ ግሬድ ምናምን ሲኖርሽ ሁሉም ኤክስፔክት የሚያደርገው ወደ ሜዲሲን ሲድ ነው እና ኢቨን ክላስ ዲስከስ ስናደርግ ምናምን ከአስተማሪዎቻችን ጋር እንድንም መማር ፈልጉት ምናምን ስለሆነ ወደ ኢንጂነሪንግ፣ ወደ ኤሌክትሪካል፣ ወደ ኮምፒውተር ወደዛ ቤድ ይለኛል ምናምን። ምን ሆነሽ ነው ውጤት እያለ አንቺ ማማ ያለብሽ ሜዲሽን ነው የሆነ ነገር ብዙ እያደረግኩ እንዳለው እንዲሰማ የሚያደርጉ ኮሜንቶች ነበሩ።
በሐዋሳ ዩኒቨርሲቲ ኮምፒውተር ሳይንስ የተመረቀችው ሳምራዊት ኢዛናም በቴክኖሎጂ ዘርፍ ለሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ የነበራት ተሳትፎ በበርካቶች ዘንድ ተቃውሞ ገጥሞታል። በተለይ የመመረቂያ ፕሮጀክቷን በብዛት ወንዶች የሚሰሩትን የፈጠራ ስራ ለመስራት መወሰኗ ታይ ይቅርብሽ የሚሉ ምክሮችን እንዳስከተለ ትናገራለች።
ያኔ ራሱ ፕሮጀክት ታይትላችንን ስንመርቅ በቃ ኤቭሪዋን በዚህ አጭር ጊዜ ውስጥ በፍጹም ልጨርሻችን በቃ በዛ ላይ እንዴት አርግሽ። እኛ ደግሞ ሴቶች በብዛት እንደዚህ ኮዲንግ ላይ ብዙ ጊዜ ግቢያችን ውስጥ ራሱ ብዙ ሰው በቃ ሴቶች ኮድ አያደርጉም አለ አይደለ? የወንዶች ነገር ተብሎ ነው የሚታሰበው ብዙ ጊዜ። እና በቃ ኮድ ማድረግ ያሱ ሆነ እንደ ዊት ነገር ነበር የሚያሳየኝ ነገርና ብቻ ብዙ ሰው አትቹ ማይነት ፕሬዠር ነበር በጣም ሲጨንብኝ የነበረው ከብዙ ሰዎች ግን በቃ ይሄን ነገር ማድረግ አለብኝ ምንድነው እንዳልችል የሚያደርገኝ ብዬ ደፍሬ የገባሁበት በጣም አልሽቶኝ ነበረ ምክንያቱም በጣም አጭር ጊዜ ነበር የተሰጠን ክላስ አለ በዛ ላይ ኤግዛሞች አሉ የእያንዳንዱ ኮርስ ደግሞ ሌሎች ፕሮጀክቶችም እንሰራለን ሊደር ስለሆነ እና አብዛኛው ፕሬዠር በቃ በጣም ብዙ ፕሬዠር ነበረብኝ የዛ ሰሞን
ሱማያና ሳምራይት ግን ከማህበረሰቡ የሚደርስባቸው ጫና ሳያሸንፋቸው ሴቶች በብዛት በማይሳተፉበት የሳይንስ ቴክኖሎጂ ኢንጂነሪንግና ሂሳብ የትምህርት ዘርፍ በልዩ የፈጠራ ስራ ውድድር አሸንፈው ሀገር አቀፍ ሽልማቶችን ከተቀበሉ 10 ሴት ተማሪዎች መካከል ሁለቱ መሆን ችለዋል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ስቴም ከተሰኘና ተማሪዎችን በሳይንስና ቴክኖሎጂ የትምህርት ዘርፎች የሚያበረታታ ተቋም ጋር በመተባበር በመላው ኢትዮጵያ ከሚገኙ የመንግስት ዩኒቨርሲቲዎች በፈጠራ ስራቸው ለተመረጡ 10 ሴት ተማሪዎች ሽልማት የሰጠ ሲሆን ሴት ተማሪዎቹ የማህበረሰብን ችግሮች መፍታት የሚችሉ የቴክኖሎጂ ውጤቶችን ሰርተው አቀርበዋል። ለምሳሌ ሳምራይት የሰራችው የአበባ ምርትንና የግብርና ውጤቶችን ለማሳደግ የሚረዳ ሰብሉ በመርት ላይ ያለ በበሽታ መጠቃት ወይም አለመጠቃቱን የሚለይ ቴክኖሎጂ ነው።
የአበባ ተክል መታመምና አለመታመሙን በኤአይ የታገዘ ሲሆን እስካን አድርጎ ይሄ ነገር ኢንፌክትድ ነው ኦር አይደለም በዚህ ዲዚዝ ኢንፌክትድ ሆኗል የሚል ነው። አግሪካልቸሩ ላይ በጣም ብዙ ነገር መለወጥ ይችላል ምክንያቱም አሁን እኔ ያሰለጠንኩት ማሽኑ ታሰለጥኛለሽ ዋናው ስራ እሱ ነው ኤአይ እንደዛ ነው ልክ እንደ ሰው እንዲሰራ ማድረግ ስለሆነ ማሽኑ ዋና አላማው እና እኔ አሁን ያሰለጠንኩት በሮዝ አበባዎች ሰጥቼው ነው ግን ያሌሎችም ክሮፖችን ምናምን ሰተሹ ማሽኑን ካሰለጠንሹ ሞዴሉን ካሰለጠንሹ ለኤቭሪቲንግ መስራት ይችላል ለአግሪካልቸሩም ለብዙ ነገሮች በብዙ ሽንኩርት ቲማቲም ለብዙ ነገሮች መስራት ይችላል እና ስኮፑ በጣም ሰፊ ነው እኔ አሁን ለፕሮጀክቱ ጀስት ካሊንግ ታይም አንጻርና ካሊንግ ሪሶርስ አንጻር ለዛ ነው አነስ አድርጌ በሮዝ ብቻ ያደረኩት እንጂ ሞዴሉ በጣም ብዙ ነገር ይሰራበት ይችላል።
ሱማያም እንዲሁ የሰራችው የቴክኖሎጂ ውጤት በተለይ ማየት ለተሳናቸው የህብረተሰብ ክፍሎች ማንኛውንም የህትመት ውጤት ማንበብ እንዲችሉ የሚያግዝ መሆኑን ትገልጻለች።
ከኢሜጆች ላይ ቴክስት ኤክስትራክት መደረግ እንደሚችል የሆነ ጽሑፍ አነበብኩኝ። ከፎቶ ላይ ቴክስቱን ኤክስትራክት አድርገ መውሰድ ከቻል አንድ ማሽን መጽሐፍ ሊያነብ ይችላል ማለት ነው። አንድ ማሽን መጽሐፍ ማንበብ ቻለ ማለት ማንበብ ለማይችሉ ወገኖቻችን ትልቅ የሆነ እንትን ይኖረዋል የሚል ነገር አስብ ነበረ። እና ምንድን ነው የሚያደርገው? ስታንድ አለው። ስታንድ ላይ መጽሐፉን መክፈትና ማስጀመር ነው። ለሁለት ቋንቋ ነው የሚሰራው፣ አማርኛና እንግሊዝኛ ነው ለጊዜው እየሰራ ያለው። እና ላንጉጅ ሴሌክት የሚያደርግበት ሜኑ አለ፣ ኦራል ሜኑ ነው። በተኖች አሉት። ከሰላምታ ካቀረበ በኋላ በምን ቋንቋ ነው የምታነበው የሚለውን በእንግሊዝኛም በአማርኛም ይጠይቃል። ከዛን ሪስፖንስ ሲሰጠው በታይሚንግ ይጠብቀዋል ማለት ነው። እዚህ ቋንቋ ይመርጣል። ቋንቋ ከመረጠ በኋላ ዲቫይሱ መጽሐፉን ስካን አድርጎ ማንበብ ይጀምራል ማለት ነው። የተቀመጠው ሰው የሚጠበቅበት አስጀምሮ ማዳመጥ ነው ማለት ነው።
በኢትዮጵያ የቴክኖሎጂ ዘርፍ የሚሰማሩ ሴቶች ቁጥር ከ10% ያነሰ እንደሆነ የመንግስት መረጃዎች ያሳያሉ። ለዚህ ደግሞ ዘርፈ ብዙ ምክንያቶች ቢኖሩም በቅርብ ካሉ ከእኩያ ወንድ ተማሪዎችና የትምህርት ቤት ማህበረሰብ የሚደርሰው ጫና እንደሚያይል ሳምራይት ትገልጻለች።
ጫናው በብዙ መንገድ ይመጣል። አንዳንድ ሰው ላይክ እየረዳሽም ይመስለዋል። አረ ይሄ ነገር እኮ ምቺው ነገር አይመስልም፣ ከባድ ይመስላል፣ ይቀርብሽ አይሻልም ብሎ ይሆናል አይደል? ኮንፊደንሴሽን እየገደለው ግን ራሱን እንደ ጥሩ ሰው ለማድረግ ይሞክራል። በተለይ አሁን በእኛ ኤጅ ያሉ ጓደኞችሽ ወንዶች፣ በተለይ ደግሞ አሁን ብዙ ጊዜ ሊደር የሚሆኑትን ወንዶች ናቸው እና በእኛ ዲፓርትመንት ደግሞ ሴቶች እንኳን ይብል ሊደር ከሆኑ ኮዲንግ ፓርቱ ላይ የኮምፒውተር ፓርቱ ላይ ብዙ እነሱ አይሳተፉበትም። ወንዶቹ ናቸው እንዲሰሩ የሚደረጉት እና ሴቶቹ ደግሞ ቲዮሪ ፓርቱን ነው የሚሰሩት እና በዛ አረ አንቺ ይሄ ነገር ግን እንዴት ነው ምናምን ነው በቃ እና አስተማሪዎች የማሆን አንዳንዱ ይሄ ነገር እኮ ከባድ ነው፣ በማስተርስ ደረጃ ነው የሚሰራው፣ በአጭር ጊዜ ውስጥ መስራት ግን አይከብድሽም? አረ ከባድ ነው ምናምን እና በቃ ኤቭሪዋን እንደዚህ ነው ሲል የነበረው። እንደ ጥሩም ጎን እያሰቡት ሊሆን ይችላል፣ እንደ መጥፎም ሊያስቡት ይችላሉ። እንደ ሰጀሽንም እንደ ምክርም አድርገው የሚያመጡት ምንድን ነው ይሄ ነገር ከባድ ነው፣ በዛ ላይ ሴት ነሽ ይከብድሻል ብዙ ጊዜ እንደዚህ አልተለመደም ይቅርብሽ አይነት ነገር ነው።
ሳምራዊት ይህን ጫና እንዴት አለፈችው? ልምዷን ለወጣት ሴቶች ታካፍላለች።
መቼም ቢሆን ተስፋ መቁረጥ የለብንም። ጠንካራ መሆናችንን ማሳየት አለብን። ምክንያቱም እኔ አሁን ራሴን ነው ፕሩቭ ያደረኩት። በዛ መሃል ምን ያህል ጠንካራ እንደሆንኩኝ ነው እንዳቀረጣኛ። እና አሁን ከዚህ በኋላ ለሚመጡብኝ ቻሌንጆች እንኳን ያን ይደፍሬ እነዚህ ነገሮች በማድረጌ ፕላስ ደግሞ ለሽልማት ድረስ በቅቼ ተሸልሜ ብዙ ነገሮችንም በዚህ ፕሮጀክት ምክንያት ስላየሁኝ ምን ያህል በጥር ሰክሰስፉል መሆን እንደምችል ስለገባኝ መቼም ተስፋ መቁረጥ እንደሌለብን እኛ ሴቶች በጣም በጣም ብሪሊያንት እንደሆንን መጣር ብቻ እንደሚጠበቅብን እና ሶሳይቲያችን ላይችን ለየጫነውን ነገር አሸንፈን ብዙ ነገሮችን ለውጥ ማምጣት እንደምንችል ማሳየት ፈልጌ ነበረ። ለጓደኞቼም ፕሩቭ ስላደረኩኝ ለራሴም ደግሞ ፕሩቭ ስላደረኩኝ በጣም ደስ ብሎኛል።
ሱማያም ሴት ተማሪዎች የጋራ መድረክ የሌላቸው መሆኑ ለመረጃ ክፍተት እንደሚያጋልጣቸውና ድጋፍ በማጣት ከህልማቸው እንዲርቁ እንደሚያደርጋቸው በመግለጽ የራስ ጥንካሬን ታበረታታለች።
በዩኒቨርሲቲውም በየቦታም ይህንን ለመደገፍ ተብለው የተዘጋጁ ተቋማቶች አሉ። ልክ እንደነ ስቲም ፓወር ኢንሲነርጂ ምናምን ያሉ ማለት ነው። አንፎርችኔትሊ ግን ኤክስፖዝ አልሆንኩም ነበር ለነዛ ኢንስቲቱቶች ማለት ነው። በዛ ሰዓት ላይ የማገኘው ሰፖርት የነበረው አንድ ከመምህራኖቼ አድቫይዘራችን በጣም ሰፖርቲቭ ነበር፣ ፕላስ ከቤተሰብ እና ፐርሰናሊ ከማውቃቸው ሰዎች ነበር ድጋፍ ሳገኝ የነበረው ማለት ነው። ግን አሁን ግራጁዌት አድርጌ ከወጣ በኋላ ያለውን ኢንቫይሮንመንት ሳም ድጋሚ ሲመለከት ነበሩ ተቋማት። ለምሳሌ ስቲም ሲነርጂ በየዩኒቨርሲቲው ኦፊስ አላቸው እና ብዙ ድጋፍ ያደርጋሉ። ሌላው ነገር ግን አንደኛ አይነት ነገር ማስቦ ጠንክሮ እንትን ለማለት ከድጋፉ መጀመሪያ ራሳችን ጋር ያለው ሞቲቭ በጣም የሚወስደን ይመስለኛል።
ሱማያና ሳምራዊት በፈጠራ ስራቸው ያገኙት ሽልማት ስራቸው አድጎ ህብረተሰቡ ጋር መድረስና ጥቅም መስጠት የሚችልበትን መንገድ እንዲፈልጉ አበረታቷቸዋል። ሱማያ በአሁኑ ሰዓት የፈጠራ ስራዋን ለማሳደግ እንዲረዳት በአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪዋን እየተማረች ሲሆን፣ ሳምራዊትም በሰው ሰራሽ ልህቀት እውቀቷን አሳድጋ ሌሎች ተጨማሪ የፈጠራ ውጤቶችን ለመስራት መንገድ ጀምራለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። ወደ መጨረሻው ዘገባ እንሻገር። የሶማሊያ ህግ አውጪዎች ለሴት እንደራሴዎች 30% መቀመጫ ለመክፈት የገቡትን ቃል አለመከበራቸው ተገልጿል። የኮታውን ግማሽ ያህል ሴቶች ያልተገኙት ባህላዊ ጎሳ መሪዎች የሴቶችን መመረጥ ባለመፍቀዳቸው እንደሆነም ተነግሯል። ኤደን ገረመው።
የሶማሊያ የሴቶች ማህበር ሊቀመንበር ባቱሎ አህመድ ጋምባሌ በዘንድሮው የዓለም አቀፍ የሴቶች ቀን የሚያከብሩት ነገር የላቸውም። ጠቅላይ ሚኒስትር ሙሐመድ ሮብሌ በተጓተተው የሶማሊያ የፓርላማ ምርጫ ውስጥ በሀገሪቱ የህግ አውጪ ምክር ቤት ሴቶች 30% መቀመጫ እንዲኖራቸው የማስቻሉን ጥረት እንዲመሩ ነበር የሾሟቸው። ነገር ግን ጋምባሌ ሴት ተወዳዳሪዎች የወንዶች የበላይነት በሰፈነበት በሶማሊያ ማህበረሰብ ውስጥ ተቀባይነትን አጥተዋል ይላሉ።
ሀደበ ዶራሽራ የሲዳ ኡላዓደይ
የምርጫው አካሄድና አፈጻጸም ከተስማማንበት የተለየ ነው። እያንዳንዱ 3 እና ከዚያ በላይ መቀመጫ ያሉት ማህበረሰብ ለሴቶች አንድ መቀመጫ በኮታው መሰረት መተው ነበረበት።
አንዳንድ የጎሳ መሪዎች ህግ አውጪዎችን ለመምረጥ ቁልፍ የሆነ ሚና ያላቸው ቢሆንም ሴቶች ወደ አመራር እንዳይመጡ ገድበዋል ይላሉ ጋምባሌ። 275 መቀመጫ ባለው በሶማሊያ የታችኛው ምክር ቤት ውስጥ እስካሁን ድረስ ጎሳዎቹ የሾሙት 44 ሴቶችን ብቻ ነው። 30% የሚለውን የፓርላማ ኮታ ለመሙላትም እንደ አውሮፓውያን አቆጣጠር እስከ መጪው መጋቢት 15 ድረስ 40 ሴቶችን መምረጥ ይኖርባቸዋል። ይሁን እንጂ ጋምባሌ በዚህ ወቅት 30% የሚለውን ኮታ ማሟላት የማይቻል።
ተመልካቾቻችን እንዲሁም አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምጽና ምስል ምህንድስናው ደግሞ ደሳለኝ መኮንን እስካሁን ድረስ አብረን ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።